ከሶስት ቀናት የባህር ላይ ጉዞ በኋላ ህዳር 2 ቀን 2017 ማለዳ በሁለት ጀልባዎች ላይ ተሳፈሩ 75 ፍልሰተኞች ከሩቁ መብራትና ተራራ ይታያቸው ነበር። የምሽት ጸሎት ጥሪም ይስተማቸው ነበር። መዳረሻቸውና በህንድ ውቅያኖስ የምትገኘው የፈረንሳይ ደሴት ማዮት በቅርብ እይታቸው ውስጥ ነበረች። የጀልባዋ ዋና አዛዥ ያዩትንና ያደመጡትን አረጋገጠላቸው። ወደ ባህሩ ዳርቻ ተጠግተው ነበር። የጀልባዋ ዋና አዛዥ ግን አንድ ችግር እንዳለ ተናገረ። በባህር ዳርቻው የሚገኙ ወሮበሎች ጥቃት ሊያደርሱባቸው እንደሚችሉ ለተሳፋሪዎቹ ነገራቸው። ሉል ኦስማን መሐመድ ወደ ማዮት በማቅናት ላይ ከነበሩት ጀልባዎች በአንዷ ላይ ተሳፋሪ ነበረች። አዛዡ ጀልባዋን አቁሞ በሁለቱ ጀልባዎች ላይ ላሉት ተሳፋሪዎች ምሽቱን በባህሩ ላይ አሳልፈው ጠዋት እንደሚጓዙ እንዳሳወቃቸው ሉል በአስተርጓሚ ለቪኦኤ ተናግራለች።
ለዚህ ጉዳይ ከመደበው አሰሪው ጋር 40 ሰዎች እንደሚሳፈሩ ተስማምተው እንደነበር ነገረን። በእያንዳንዱ ጀልባ 20 ሰዎች፣ አሁን ግን ያላችሁት 75 ናችሁ። በመሆኑም የተሰጠኝ ገንዘብ በቂ አይደለም። ማንም በኃላፊነት ሊጠይቀኝ አይችልም። አለቃው አልከፈለኝም አለን።
ህገወጥ አዘዋዋሪዎችም የሆኑት የጀልባዎቹ አዛዦች ጥቂት ቀናት ቀደም ብለው ከሞምባሳ በመነሳት ዋናዋ ጀልባ ላይ ተሳፍረው ከፍልሰተኞቹ ጋር አብረው ነበሩ። ስራቸውም ወደ ጉዞ መዳረሻ ወደ ሆነችው ማዮት ፍልሰተኞቹን ማድረስ ነበር። የፈረንሳይዋ ደሴት ማዮት ከቅርብ ጊዜያት ወዲህ ወደ አውሮፓ መሻገር የሚያልሙ ፍልሰተኞችን ስትስብ ሰንብታለች። ፍልሰተኞቹ ያሰቡበት ከመድረሳቸው በፊት ግን የቀረቻቸውንም ገንዘብ ለመውሰድ ህገወጥ አሻጋሪዎቹ የመጨረሻ ሙከራቸውን ለማድረግ ተነሱ። ሉል ሁኔታውን እንዴት ገልጻለች?
ሞተሩን ጀመረ። በውሃው ላይ ወዲያ ወዲህ አለና መልሶ ሞተሩን አጠፋ። አንዳንዴ ወደ ባህሩ ይሄዳሉ፣ አንዳንዴ ደግሞ ወደ ዳርቻው ይጠጋሉ። መላልሶ ይህን ካደረገ በኋላ ሞተሩ መበላሸቱን ነገረን።
ሁለቱ ህገወጥ አስተላላፊዎች ጀልባዎቹን ወደ ባህሩ መሃል ወስደው ተዋቸው። ከማዮት የመጣውም ሆነ ከኮሞሮስ የተነሳው አስተላላፊ በተከታታይ ቀናት ፍልሰተኞቹን ባህሩ ላይ ጥለው ሄዱ። ህገወጥ አስተላላፊዎቹ ጥለዋቸው ከሄዱ በኋላ ፍልሰተኞቹ ሁለቱን ጀልባዎች አንድ ላይ አገናኙ። እርስ በእርሳቸው ለመረዳዳትም ሞከሩ። አናስ ኢብራሂም አብዲ ከፍልሰተኞቹ አንዱ ነው።
ሁለቱን ጀልባዎች አንድ ላይ አሰርን። በሚቀጥለው ማለዳ አንድ ተጨማሪ ጀልባ ጠብቀን ነበር፣ አልመጣም። ለሶስት ቀናት ጀልባዎቹ እንደታሰሩ ተኛን። ለመተባበር ወሰንን። መዋኘት የሚችሉት የሴቶችን ህይወት ለመታደግ ሞከሩ። ወንዶች ወደ ውሃው ገቡ፣ ሴቶች ደግሞ ጀልባውን በእጃቸው ለመቅዘፍ ሞከሩ። እኔ ወደ ጀልባው ላይ ወጥቼ ነበር። መዋኘት የሚችሉት ስድስት ሰዎች አንድ ላይ ሆንን። አሞኝ ደክሞኝ ነበር። ብዙ ሰዎች ስለተጫኑ ጀልባው ከብዶት ነበር። ስለዚህ ወደ ሌላኛው ጀልባ ተዛወርኩ።
75ቱ ፍልሰተኞች አንዱ የተበላሸ ሞተር፣ ሌላው ደግሞ ሞተር በሌለው ጀልባ ላይ ካለ ምግብ፣ ውሃና አቅጣጫ ጠቋሚ መሳሪያ መሃል ባህሩ ላይ ቀሩ። ከዋናው ጀልባ ያገኙት የነበረው ቴምር፣ የተጠበሰ ዶሮና ዳቦ አልቆባቸዋል። ወደ ማዮት የሚያደርጉት ጉዞ የሚወስደው ጊዜ ጥቂት ሰዓታት ብቻ ሊሆን እንደሚችል ገምተው ነበር። ጀልባዎቹም ሆኑ ፍልሰተኞቹ ወዴትም ሆነ እንዴት መንቀሳቀስ በማይችሉበት ሁኔታ መሃል ባህሩ ላይ ቀሩ። ፍልሰተኞቹ ለሶስት ቀናት ጀልባዎቹን ለማንቀሳቀስ ሞከሩ። በዚህ ወቅትም የመጀመሪያው ሞት ተከሰተ። የስኳር ታማሚ የነበረ አንድ ወጣት ሕይወቱን አጣ። ከአስር ቀናት በኋላ በአብዛኛው ሴቶች በነበሩበት ጀልባ ላይ ሌላ ሞት ተደገመ። ፋጢማ የተባለች ሴት ነበረች። ሉል ኦስማን መሐመድ ፋጢማን ታውቃታለች።
ለሁለት ቀናት ድንጋጤ ላይ ነበረች። ከሞተች በኋላ አስክሬኗን ለሁለት ቀናት አቆየን። ወንድሟ ወደ ውሃው መወርወር እንደሌለብን ነገረን። ከአስክሬኗ ፈሳሽ መውጣት ሲጀምር ግን ወደ ውሃው ወረወርናት።
በሚቀጥለውና እጅግ ሞቃት በነበረው ቀን ደግሞ አንድ የሁለት ዓመት ሕፃን ሕይወቱን አጣ።
ለልጁ ወተት ነበረን። ወተቱን ከባህር ውሃው ጋር ስንቀላቀለው ግን አይጠጣም። የእናቱን ጡት መመገብ ሲጀምር እናትየው ተዝለፍልፋ ትወድቃለች። ምግብ ስላልወሰደች መተንፈስም አትችልም ነበር። በኋላ ወተቱን ከእርሷና ከእርሱ ሽንት ጋር መቀላቀል ጀመርን። ያንን እየወሰደ ለሁለት ቀናት በሕይወት መቆየት ቻለ።
ከቀናት በኋላም የልጁ እናት ሞተች። በመጀመሪያው ጀልባ ላይ ብቻ 17 ሰዎች ሞቱ። ከነዚህ ውስጥ 14 የሚሆኑት ሴቶች ናቸው። በሁለተኛው ጀልባ ደግሞ 10 ሞቱ። ጀልባው የትም አያደርሰንም በሚል ተስፋ የቆረጠ ወጣት ወደ ውሃው ዘሎ መዋኘት ጀመረ። ወዲያውኑ ግን ማዕበሉ ወደ ተቃራኒ አቅጣጫ ወሰደው። ልጁ ከዛ ወዲያ አልታየም። በዛን ማለዳ አንድ አሳ አስጋሪ መርከብ ወደ ነፍስ ተጠጋ። ከፍልሰኞቹ አንዱም ሊያነጋግራቸው ሞከረ። ገንዘብ ከኪሱ አውጥቶም ገንዘቡን ወስደው እንዲታደጓቸው ተማጸነ። መጀመሪያ ላይ ጥሏቸው እንደመሄድ ብለው ነበር። ሉል ሁኔታውን እንዲታስተውሳለች።
በኋላ ተመልሰው መጡ። ወደኛም ተጠጉ። በጀልባው ላይ ያሉትን አስክሬኖች ተመለከቱ። ደነገጡ። ውሃ፣ ሩዝና ፍራፍሬ ሰጡን።
አናስ በበኩሉ ከአደገኛው ሁኔታ ከመዳናቸው በፊት የነበሩትን የመጨረሻ ቀናት እንዲያስታውሳል።
በስተመጨረሻዎቹ 3 ቀናት ሁሉም ተዳክሞ ነበር። አላህ ኃይሉን አሳየን። ነፋስ ነበር። ጀልባውም ልክ ሞተር እንዳለው እንቀሳቀስ ጀመር። ጨረቃ ባለመኖሯ ጨለማ ነበር። ዝናብም ነበር። በኋላ ሲነጋም አንድ ተራራ ተመለከትን። ባህር ዳርቻ መድረሳችንንም አወቅን። ነገር ግን የጀልባው አቅጣጫ ወደ ተቃራኒው እየዞረ ነበር። ሳሚር ወደ ውሃው ዘሎ በመግባት አቅጣጫውን ወደ ዳር አዞረው። አሳ አስጋሪውም ገመዱን ወረወረልን።
ፍልሰተኞቹ በስተመጨረሻ ለማዳጋስካር ባለስልጣናት ተላልፈው ተሰጥተዋል። የሶማሊያ መንግስት ሉልና አናስን ጨምሮ 47 ከአደጋ የተረፉትን ዜጎች ባለፈው ቅዳሜ ወደ አገሩ መልሷል። ቀኑ ፍልሰተኞቹ ከኬንያ ባህር ዳርቻ ወደ ማዮት ጉዞ የጀመሩበት አንደኛ ወሩ ነበር። ሃሩን ማሩፍ ለላከው ዘገባ እንግዶልኝ ዋሽንግተን ዲሲ።